ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
አክትሟል። የእድሜ ልክ አገዛዝ
ማሰሪያ የሚደረግለት የእድሜ ልክ ስልጣን ታሪክ ኢትዮጵያ ውስጥ ያበቃ መሆኑን አሁን ላለነው ለይመጡት ለማስተማር ጭምር መሆኑን ግንዛቤ ቢወሰድ ጥሩ ነው ለማለት ነው።
ይህ የጠቅላይ ሚኒስትር አብይ አህመድ መልእክት ምን ትርጉም አለው? አስተያየት ይዘናል።
ጤና ለጣና ባለስልጣን ይዘናል።
የጣና ጉዳይ የኔ ነው፣ ጣና ኬኛ፣ አባይ ኬኛ እያሉ መጥተው ጣና ሐይቅ ላይ ታሪክ የማይረሳው ስራ ነው ሰርተው ይሄዱ። በውጭ ሀገር ያለውም እንደዚሁ ከውጭ ሀገር ድረስ መጥተው ቦታው ድረስ ሄደው በሚችሉት አስተዋጽኦ አበርክተው ነው እየተመለሱ ያለውና
የአማራ ክልል የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለ ናቸው ይናገራሉ።
እሁድ ሚያዝያ 21 2010 ዓመተ ምህረት አብራችሁን ቆዩ።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን ማሰማችሁ አዳነች ፍስሃዬ ነኝ። የሰሜን ኮሪያ መሪ ኪም ጆንግ ኡን ሀገራቸው በመጪው ግንቦት ወር ላይ የኒውክሌር መሳሪያ የምትሞክርበትን ቦታ ስትዘጋ እንዲመለከቱ የደቡብ ኮሪያና የዩናይትድ ስቴትስ ጋዜጠኞችን የመጋበዝ እቅድ እንዳላት የደቡብ ኮሪያ ባለሥልጣኖች ገለጹ። ኪም አያይዘውም ዩናይትድ ስቴትስ ሰሜን ኮሪያን በጠላታዊ ዓይን የምታይ ቢሆንም ንግግራችን ሲጀመር በደቡብ ኮሪያም ሆነ በዩናይትድ ስቴትስ ላይ ፓሲፊክ ሸገር ኒውክሌር መሳሪያ የምጠቀም አይነት ሰው አለመሆኔን ትረዳለች ሲሉ መናገራቸውን የደቡብ ኮሪያ ፕሬዚደንት ቃል አቀባይ ዩን ያንግ ቻን ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ኤቢሲ ለተባለው የአሜሪካ ቴሌቪዥን ጣቢያ በተናገሩት መሰረት ፕሬዚደንት ትራምፕ በሶስትና አራት ሳምንታት ጊዜ ውስጥ ከሰሜን ኮሪያው መሪ ጋር ለማድረግ ያሰቡት ንግግር ጥሩ ውጤት የሚኖረው ሰሜን ኮሪያ ያሰረቻቸውን አሜሪካውያን ስትፈታና የኒውክሌር መሳሪያ ፕሮግራሟ ሊጣራ በማይመለስበትና ሊጣራ በሚችልበት ሁኔታ ለማቆም ስትስማማ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ እስራኤል ገብተዋል። ከኢራን ጋር የተደረገው የኒውክሌር ስምምነት አሜሪካ በምትፈልገው መንገድ ካልተስተካከለ በስተቀር የዩናይትድ ስቴትስ ፕሬዚደንት ትራምፕ ሊሰርዙት አቅደዋል ብለዋል። የውጭ ጉዳይ ሚኒስትርነቱን ስልጣን ከተረከቡ የመጀመሪያው የውጭ ሀገራት ጉብኝታቸው እንደሆነ ተገልጿል። የውጭ ጉዳይ ሚኒስትሩ እስራኤል ሆነው ባደረጉት ንግግር ፕሬዚደንት ትራምፕ ከበፊቶቹ አስተዳደሮች በተለየ ከኢራን የሚደቀኑትን አደጋዎች ሊያቆም የሚችል የተሟላ ስትራቴጂ አላቸው ብለዋል። ሳውዲ አረቢያን ከጎበኙ በኋላ ነው ወደ እስራኤል የተጓዙት። አብረዋቸው የሄዱት አንጋፋ የፖሊሲ አማካሪያቸው ብራያን ሁክ አጋር የአውሮፓ ሀገሮችና ሌሎች ሀገሮች የኢራንን የሚሳይል ፕሮግራም ለማዳከም ማዕቀብ እንዲጥሉባት ጥሪ አድርገዋል። በዓለም ዙሪያ ያሉት ሀገሮች ከኢራን የሚሳይል ፕሮግራም ጋር በተያያዘ ማናቸውም ግለሰቦችም ሆኑ ተቋማት ላይ ማዕቀብ እንዲጥሉ እንማጸናለን። ይህ ጉዳይ ከአውሮፓ ሀገሮች ጋር የምንነጋገርበት አብይ ነጥብ ሆኖ ቆይቷል በማለት ሁክ ሪያድ ላይ ለጋዜጠኞች ተናግረዋል። የፖምፔዮ የሶስት ቀናት የመካከለኛው ምስራቅ ሀገሮች ጉብኝት ዮርዳኖስንም ያካትታል። አሜሪካ በኢራን ላይ ስላላት ፖሊሲ ለአጋሮቹ ሀገሮች እንዲያስረዱ ይጠበቃል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሀገሪቱ ምክር ቤት ለድንበር ጥበቃ በቂ ገንዘብ የማይመድብ ከሆነ በያዝነው ዓመት የመንግስት ስራ እንዳይንቀሳቀስ ለመዝጋት ዝተዋል። የድንበሩ ጥበቃ በአሜሪካና በሜክሲኮ መካከል ግንብ መስራትን ያካትታል። ትራምፕ ባለፈው ወር የሀገሪቱን መንግስት እስከ መጪው መስከረም ወር ድረስ ሊያንቀሳቅስ የሚችል የ1.3 ትሪሊዮን ዶላር ወጪ እንዲመደብ ፈርመዋል። ፕሬዚዳንቱ ትላንት ሚችገን ሆነው ሲናገሩ ምክር ቤቱ በመጪው መስከረም ወር ባጀትን ያቀፈ እቅድ ሲያቀርብ የድንበር ግንብ ግንባታንም የማያካትት ከሆነ አልፈርምበትም ብለዋል። በዩናይትድ ስቴትስ እና በሜክሲኮ መካከል ግንብ መገንባቱ ዋናው የትራምፕ የምርጫ ቅስቀሳ እንደነበር የሚታወቅ ነው። ይሁንና ህዳር ወር ላይ ከሚደረገው የመካከለኛው ጊዜ ምርጫ በፊት ትራምፕ የመንግስትን እንቅስቃሴ ለመዝጋት ቢሞክሩ ሪፑብሊካውያን ወገኖቻቸው ላይደግፏቸው ይችላሉ። በመጨረሻም የሶሪያ ወታደራዊ ኃይል ከኤፍራትስ ወንዝ በስተምስራቅ ያሉትን በዩናይትድ ስቴትስ የሚደገፉ የሶሪያ ዲሞክራሲያዊ ኃይሎች በተባሉት አማጽያን ተይዘው የነበሩ ብዙ መንደሮችን እንዳስለቀቀ የሀገሪቱ መንግስት ቴሌቪዥን ዘግቧል። ሳና የተባለው የመንግስት የዜና አገልግሎት በዘገበው መሰረት በሩሲያ የተደገፈ የሶሪያ ወታደራዊ ኃይል በአማጽያኑ ተይዞ የነበሩ 4 መንደሮችን አስመልሷል። ዴል ኤልዙር የተባለው ክፍለ ሀገር ከኢራቅ ጋር በሚዋሰን ድንበር አጠገብ የሚገኝ ሲሆን እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን ተይዞ ነበር። ካለፈው ዓመት ወዲህ የሶሪያ ወታደራዊ ኃይል በአብዛኛው በምዕራብ ኤፍራትስ ወንዝ ያሉትን ድንበሮች አስመልሷል። የሶሪያ ዲሞክራሲያዊ ኃይሎች ደግሞ ምስራቁን ክፍል ይዘው ቆይተዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ነው።
የግል መረጃዎቹ ፌስቡክና የገባበት ጣጣ
ኢትዮጵያ ውስጥ ፌስቡክ ባለ 2 ስለት ቢላዋ ነው ማለት ይቻላል። በተለይ ደግሞ ምንም የመረጃ ስርጭት በመንግስት ቁጥጥር ስር ስለዋለ ኢትዮጵያ ውስጥ
እንዳልካቸው ጫላ የኮሙኒኬሽንስ ባለሙያ ነው። በቅርቡ የፒኤችዲ ጥናቱን ያጠናቀቃል፣ ይዘነዋል።
አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
ጥቂት ቃላት ስለ ሰሞኑ ፖለቲካ።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አል ሁሴን ሰሞኑን ኢትዮጵያን ለ4 ቀናት ከጎበኙ በኋላ የተስፋ ቃላትን ሰንዝረዋል። በኢትዮጵያ ምድር ተፈጽመው ባያቸው ምንኛ በተደሰትኩ አይነት መልእክት ያስተላለፉባቸውንም ነጥቦች አንስተዋል። በሌላ በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ በያዙት ህዝብን በቀጥታ የማግኘትና የማነጋገር ዘመቻ ገፍተዋል። ሰሞኑን ወደ ደቡብ ጎራ ብለው ሐዋሳ ላይ ሲናገሩ ከእንግዲህ በኢትዮጵያ አንድም እስኪገፉ አንድም እስኪያልፉ ስልጣን ላይ መሟዘዝ አብቅቶለታል የሚል መልእክት ያስተላለፈ ብዙውን አድማጭ ንግግራቸውን እንኳን ሳይጨርሱ ያስጨበጨበላቸውን ንግግር አድርገዋል። ለመሆኑ ኢትዮጵያ ምን እየሆነች ይሆን?
ዶክተር ነጋሶ ኢትዮጵያ ምን እየሆነች ይመስልዎታል?
ኢትዮጵያ ደመስለኝ ወደ ዲሞክራሲያዊ ሁኔታ እየመጣች ይመስለኛል። ቅድም አንተ ከደወልክልኝ በኋላ ዜና ሰማ ነበር። ጠቅላይ ሚኒስትሩ ሲናገሩ ለሚዲያ ውጭ ያሉ የተቃዋሚ የዲያስፖራ የኢትዮጵያ ዲያስፖራ ሚዲያዎች እዛ ውጭ ሆነው ከሚሰሩ እዚህ አዲስ አበባ ቢሮቸውን ቢያደርጉ ይሻላል የሚል አንድ እንትን ነው ይሄ። ሁለተኛ ደግሞ ሌሎችም የተለያዩ ድርጅቶችን እናዋያለን አብረን ለመስራት ዝግጁ ነን የሚል እንትን አለ። አሁን በየመድረኩ ደግሞ የሚገለጸው ክፍት የመሆን ሁኔታ እየመጣ ስለሆነ ኢትዮጵያ ወደ ዲሞክራሲያዊነት እየመጣች ያለች ይመስለኛል።
ዶክተር ነጋሶ አመሰግናለሁኝ ለጊዜው። በቅርቡ ኢትዮጵያ ውስጥ ብዙ ለውጦች እየታዩ ነው። በቅርብ ሳምንታት ውስጥ ጠቅላይ ሚኒስትሩን በተለያዩ አጋጣሚዎች መልእክቶቻቸውን ለማስተላለፍ የሕዝቡንም ድምፅ ለመስማት ጥረት እያደረጉ ነው። በተለይ አዋሳ ከተማ ተገኝተው ባደረጉት ንግግር የኢትዮጵያ መሪዎች ከእንግዲህ በኋላ ከ2 የምርጫ ዘመን በላይ እንዳያገለግሉ በሕገ መንግሥት ደረጃ ገደብ እንዲጣል እንደሚያስደርጉ ወይም ለዛ እንደሚሰሩ ቃል ገብተዋል። እርሶ ዶክተር ነጋሶ የኢትዮጵያ ፕሬዚደንት ነበሩ፣ የገዢው ፓርቲ አመራር አባል ነበሩ፣ ከመሪዎቹ አንዱ ነበሩ። ከዚያ በተረፈ የተቃዋሚ ፓርቲ መሪ ነበሩ፣ የአንድነት ፕሬዚደንት ነበሩ። ከዚያ በላይ ደግሞ የሕገ መንግሥት አርቃቂ ኮሚሽኑ ሊቀመንበርም ነበሩ። እርሶ ጉባኤውንም ይመሩ የነበሩት እርስዎ ነዎት። ዶክተር ነጋሶ በኢትዮጵያ ሕገ መንግሥት ውስጥ ብዙዎችን ሲያስገርም የቆየና አነጋጋሪ የሆነ የፕሬዚደንቱ የሥልጣን ዘመን በአብዛኛው የላንቲካ ነው የሚባለው ቢሮ ማለት ነው፣ የሥልጣን ዘመን በ2 የሥራ ዘመናት ሲገደብ፣ እንደው የሥልጣን ዘመንም ባልለው ደስ ይለኛል የፕሬዚደንቱን ቢሮ። የጠቅላይ ሚኒስትሩ አስፈጻሚ አካል ዋና ስራ አስፈጻሚው ግን የስልጣን ያገልግሎት ዘመን አልተደነገገለትም ነበር በሕገ መንግሥቱ ውስጥ። አሁንም ትልቁ ጥያቄ ጠቅላይ ሚኒስትሩ ያነሱትና ይሆናል ወይ የሚል ጥያቄ ያስነሳው ይሄው ነውና፣ ለምን ነበር ለመሆኑ እርስዎ በዚያ በሊቀመንበርነት በመሩት ሂደት ውስጥ የዋና ስራ አስፈጻሚው የስልጣን ዘመን ሳይቆርጥ የቀረው?
እኔ እስከማስታውሰው ድረስ የጠቅላይ ሚኒስትሩ ጉዳይ የስራ አስፈጻሚ ጉዳይ ነው። ስራ አስፈጻሚ ደግሞ በህዝብ በሚመረጥ ፓርቲ ነው። ጠቅላይ ሚኒስትሩ ጥቆማ ወደ ፓርላማ መጥቶ ፓርላማው ጠቅላይ ሚኒስትሩን የሚመርጠው እና ከዚህ ነው የሚጀምረው ይመስለኛል። በደንብ የማስታውሰው ከሆነ በአንድ የስልጣን ዘመንም ይሁን በሁለትም ይሁን ከዛም ባለፈ ቢሆንም ፓርቲው ነው በፓርላማ አብላጫ ድምፅ ያገኘ በአንቀጽ 56 መሰረት በህዝቡ ተመርጦ በፓርላማ ውስጥ አብላጫ ወንበር ከያዘ ያ ፓርቲ መጀመሪያ መንግስትን ይመሰርታል ነው። ያ ፓርቲ አብላጫ ወንበር ያገኘው የዛ መሪ ደግሞ የተቋቋመው መንግስት መሪ ደግሞ ጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ እንግዲህ በፓርቲው ነው የሚወሰነው። ፓርቲው ከወሰደ ሌላ ሊሆን አይችልም ከሚል ነው። ፓርቲዎች ይወዳደራሉ። ያ አሸናፊ ፓርቲ የሚፈልገውን አይነት ሰው የሚፈልገውን ብቃቱ ምን አይነት ነው፣ ችሎታው ምን አይነት ነው፣ ታማኝነቱ እንዴት ነው፣ ይህንን ሁሉ አይቶ ገምግሞ ይሻላል የሚለውን ጠቅላይ ሚኒስትር የሚሆነውን ሰው ወይም ደግሞ መጀመሪያ ሊቀመንበሩን በሆነው ሰው ይመጣል። ያ ሊቀመንበር ደግሞ ወደ ፓርላማ መጥቶ ጠቅላይ ሚኒስትር ይሆናል። ከዚህ አመለካከት ነው
እንግዲህ። እሺ፣
የፓርቲው የራሱ ውሳኔ ነው እንጂ የሌላ ሰው አይደለም። ፓርቲው ደግሞ ተቀባይነት ካገኘ ከተመረጠ ማለት ነው፣ ህዝቡም ተቀብሎታል ማለት ነው። ፕሮግራሙን፣ አሰራሩን ሁሉ ህዝቡ ያ የመረጠው ህዝብ ተቀብሎታል ማለት ነው። ከዛ በፊት ግን ያ ፓርቲ ማን ነው የኔ መሪ የሚሆነው ሊሆን የሚችለው? እንደገና ደግሞ አሸንፈን ፓርላማ ከገባን በኋላ አብላጫ ድምፅ ካገኘን የእኛ ሰው ነው ጠቅላይ ሚኒስትር የሚሆነው የሚለውን ይወስናል። ከዚህ አንጻር ነው በአንድ የስልጣን ዘመን ይሁን ሁለትም ይሁን ሶስትም ይሁን ከዛ የበለጠ ፓርቲው ነው የሚወስነው፣ ሌላ ሰው ሊወስንለት አይችልም።
እንግዲህ በፓርላማዊ ስርዓተ መንግስት ውስጥ የተለመደ አሰራር ነው የሚሉኝ? በቀጥታ ፕሬዚደንታዊ ስርዓት ካልሆነ በስተቀር የስልጣን ዘመን ሊወሰን የሚችለው በፓርቲ ውስጥ ነው እንጂ በመንግስት ደረጃ አይደለም ነው እያሉኝ ያሉት?
ይሄ ነው የኛ አረዳድ የነበረው ያን ጊዜ።
ለመሆኑ ይቻላል ወይስ እንደው ይደረግስ ቢባል እንዲህ አይነት ዘመን መቁረጥ ይቻላል ወይ በሕገ መንግስት ደረጃ? አሁን እርሶ እንደሚሉኝ የፓርላማ ስርዓት እስከሆነ ድረስ ያንን ስርዓት እስካለወጡ ድረስ ይቻላል ወይ መደንገግ? ከአሁንስ በኋላ ጠቅላይ ሚኒስትሩ ያሉትን ተግባራዊ ማድረግ ይቻላል ወይ?
እንግዲህ ሕገ መንግስቱ እንግዲህ መሻሻል አለበት። ሕገ መንግስቱ ደግሞ የሚሻሻለው አንድ ግለሰብ ወይም አንድ ፓርቲ ስለፈለገ ሳይሆን በአጠቃላይ አገሪቱ ትፈልጋለች ወይም ደግሞ የአሁኑ ትውልድ ብቻ ሳይሆን ለወደፊትም እያሰብ እንደገና ደግሞ በሕገ መንግስት በግለሰቦችም ላይ በፓርቲዎችም ላይ መወሰን ይቻላል ወይ የሚለው እንግዲህ የማሻሻሉ ጉዳይ በሕገ መንግስቱን ማሻሻሉ ጉዳይ በምነሳበት ጊዜ ውይይት ከተደረገ በኋላ ውሳኔ በምደረግበት ጊዜ ይታያል እንጂ እኔ በደንብ መታየት ያለበት ጉዳይ ይመስለኛል በእኔ በኩል።
ስለዚህ ጠቅላይ ሚኒስትሩ የሰጡት የሐዋሳ ቃላቸው ፈጥኖ ተግባራዊ ሊደረግ የሚችል በቅርብ ጊዜ ሊጠበቅ የሚችል ነገር ነው ብለው ያስባሉ? አሁን እርስዎ ካነሱትም ሀሳብ ጋር ሲያስተያዩት ዶክተር ነጋሶ፣
ከሶስት አመት በፊት ዋሽንግተን በነበርኩ ጊዜ የጻፍኩት የሕገ መንግስቱ ጉዳይ አለ። በዛ ብዙ የሕገ መንግስት ጥያቄዎች አሉ። ህዝቡ እና ግለሰቦችም ይሁኑ ቡድኖችም ይሁኑ ሕገ መንግስቱ መሻሻል አለበት ተብለው የሚጠቀሱ አንቀጾች አሉ፣ ብዙ ናቸው። እና ስለዚህ አንድ ጉዳይ ብቻ አይደለም። ስለዚህ ይሄ የሚደረግ ከሆነ ለዚህ ለአሁኑ ለዚህ ጉዳይ ብቻ ሕገ መንግስቱ ይሻሻል ወይ ሌሎችም ሕገ መንግስቱን እንዲሻሻል የሚጠይቁ ጉዳዮችም አሉ ወይ ተብሎ አንድ ጊዜ እንትን ይደረጋል ወይ መጥሎ አንዱን ጉዳይ ብቻ ማሻሻል ነው ወይ ስም ብለን ማሰብ ያስፈልጋል ይመስለኛል። ይሄ ጉዳይ ግድ ዳ ሆነብኝ በፓርቲ በኩል ህዝብን ከማገልገል ወደ ግለኝነት የስልጣን ጥማትና የስልጣን ወዳድነት እንዳይመጣ ለማድረግ ሙስናን ለመከላከል አዲስ ደምና ወጣት ትውልድ በየጊዜው ፓርቲውን የማሳደግ ጉዳይ በግምገማም በተለያዩ መንገዶች ተደርጎ በየሁለት ስልጣን ዘመን አንድ ሰው ከዛ በላይ ባይቆይ እና በሁለት ስልጣን ዘመን ቢወሰን ምንም ችግር ያለው አይመስለኝ። ይሄ የፓርቲው ጉዳይ ነው። አጠቃላይ ግን ይሄ ጉዳይ በህገ መንግስት ውስጥ ይግባ ሲባል ብዙ ከብዙ አቅጣጫዎች መታየት ያለበት ይመስለኛል።
አሁን እንግዲህ
እሱም ብቻ ሳይሆን ሌሎችም ጉዳዮች አሉ። አሁን ለምሳሌ የፓርላማ ውክልና ስርዓት፣ የምርጫ ስርዓታችን አለ፣ የመሬት ጉዳይ አለ፣ የአንቀጽ 39 ጉዳይ አለ፣ የቋንቋ ጉዳይ አለ፣ የህገ መንግስት ፍርድ ቤት ጉዳይ አለ። ብዙ ነገሮች ናቸው ማሻሻልን ምናልባት የሚጠይቁት አንቀጾች
እና ይሄ ይሆናል ወይ ዶክተር ነጋሶ እርሶ ከልምዶም ሲነሱ
ፍላጎት ካለ ዝግጁነትና ፍላጎት ካለ ይቻላል። ማይቻል ነገር እኮ የለም በአለም ላይ።
ዶክተር ነጋሶ ጊዳዳ ለሰጡን ማብራሪያ እናመሰግናለን። አድማጮች፣ በዚህ ውይይት ሰለሞንና ዶክተር ነጋሶ ጊዳዳ በርካታ ቁም ነገሮችን አንስተዋል። ሰዓት ስለገደበን እዚህ ላይ ማጠቃለል አልቻልንም። ነገር ግን በፌስቡክና በዌብሳይታችን ላይ ገባ ብላችሁ ፈተሽ ፈተሽ ብታደርጉ ሙሉን ታገኙታላችሁ።
ቀሪው ዝግጅታችን ወደ ጣና ይወስደናል። ጣና ሐይቅንና የአካባቢውን የተፈጥሮ ምህዳር እየጎዳ የሚገኘውን እምቦጭ አረም ለማጥፋት በውጪ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ጋር በትብብር እየሰራ መሆኑን የአማራ ክልል መንግስት አስታውቋል። ዓለም አቀፍ ጥምረት ለጣና ደህንነት የሚል ስያሜ ያለው ግብረሰናይ ድርጅት ለዋሽንግተን ዲሲና አካባቢዋ አዘጋጅቶ ባካሄደው ጤና ለጣና የተባለ ፕሮግራም ላይ ባሰባሰበው ገንዘብ ዘመናዊ የእምቦጭ ማጨጃ መሳሪያና የታጨደውንም አረም ተሸክሞ ወደ ማጠራቀሚያ ወይም ማጓጓዣ ተሽከርካሪ ከሚወስደው ተዘዋሪ ቀበቶ ጋር መግዛቱን ገልጿል። የክልሉን መንግስት ወክለው በዩናይትድ ስቴትስ ቆይታ አድርገው የነበሩትን የአማራ ክልል የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለን ስቱዲዮ ጋብዘን አነጋግረናቸዋል። ጽዮን ግርማ ነች ያነጋገረቻቸው። የዝግጅቱ የመጀመሪያ ክፍል ከትናንት በስቲያ ሐሙስ ቀርቦ ነበር። ቀሪውን ቀጥሎ አድምጡ።
ዶክተር በላይነህ ዓለም አቀፍ ጥምረት ለጣና ደህንነት እምቦጭን ለማስወገድ እያበረከተ ስላለው አስተዋጽኦ እያብራሩ ነበር ቃለ ምልልሱ የተቋረጠው። ከዛው ይቀጥላሉ።
በውጪ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እጅግ በጣም የሚያበረታታ ነው። በካናዳ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴና በአሜሪካ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ በጣም ጉልህ ነው ብሎ መውሰድ ይቻላል። በተለይም ደግሞ የእምቦጭ አረም ማስወገዱን ስራ ለየት ባለ ሁኔታ የሚደግፍ ማህበር እዚህ በአሜሪካን ሀገር የተቋቋመው ግሎባል ኮአሊሽን ፎር ሌክ ጣና ሪስቶሬሽን የጣና ሐይቅን መልሶ የማቋቋም ድርጅት የሚባለው ድርጅት ነው። ይሄ ድርጅት የሚሰጠው ድጋፍ ከሌሎቹ ማህበራት ለየት የሚያደርገው ሌሎቹ በማቴሪያል ለመደገፍ ነው በዋናነት የገቡት። ይሄ ተቋም ግን ግሎባል ኮአሊሽን በማቴሪያል ለመደገፍ ከሚያደርገው ጥረት በተጨማሪ ለክልሉ የአካባቢ ጥበቃ ቢሮ የቴክኒክ ድጋፍ የሚያደርግ አማካሪ ሆኖ መስራቱ ነው። እና አሁን እዚህ ግሎባል ኮአሊሽን ላይ ያሉ ሰዎች አመራሮች በአብዛኛው የአካባቢ ጥበቃ ሙያ፣ የሃይድሮሎጂ ሙያ ያላቸው የዩኒቨርሲቲ ፕሮፌሰሮች እና ተመራማሪዎች ናቸው። እና እነዚህ ሰዎች ጣና ሐይቅ ድረስ መጥተው እምቦጩ በተጨባጭ ምን እንደሚመስል፣ አሁን ያለበትን ደረጃ፣ እምቦጩ ሊወገድ የሚችልበትንም ሐሳብ እዛው ቦታው ላይ መጥተው አይተው ከኛ ጋር እየሰሩ ያሉ ድርጅቶች ናቸው። እስካሁን ድረስ ባለው 3 ከፍተኛ ባለሙያዎች መጥተው ከኛ ጋር አብረው እየሰሩ ነው ያሉት። የጣና ሐይቅን በረጅም ጊዜ እንዴት አድርገን ከጉዳት መታደግ አለብን የሚል ስትራቴጂክ ዶክመንት እያዘጋጀን ነው። የዛ ስትራቴጂክ ዶክመንት ዋና አጋር አካላት ሆነው እየሰሩ ነው ያሉትና በተለይ ግሎባል ኮአሊሽን ይሄኛው ክፍል ትልቅ እገዛ እያደረገልን ያለንና በራሳችን መተማመን ኖሮን የምንሰራ ተቋም እንድንሆን አቅማችን እየገነባ ያለ ተቋም ነው። ሌላው ተግባራዊ እንቅስቃሴ በማድረግ በኩልም ይሄ ማህበር ግንባር ቀደም ነው። በአትላንታና በእስራኤል የሚገኙ ኢትዮጵያውያን ያዋጡትን ከነሱ የተሰበሰበውን ገንዘብ በቀጥታ አንድ ማሽን ገዝተው ወደ አገር ቤት ልኳል። ምናልባት በዚህ ሁለት ሶስት ቀን ውስጥ ይገባል ወይም ገብቶ ሊሆን ይችላል አሁን ሰሞኑን እኔ እዚህ ስላለሁ ነው። ሌላው ደግሞ ዋሽንግተን አካባቢ ካሉ ኢትዮጵያውያን የተሰበሰበው ማሽን ሁለተኛ ማሽን ገዝቷል እና ይሄን ማሽንም ምን አይነት መሆን አለበት ከጣና ሁናቴ አኳያ ከእንቦጭ ማስወገጃ ማሽኑ ምን ምን ነገሮች ሊኖሩ ይገባል የሚለውን ከኛ ጋር ተመካክረን ማሽኑን ኦሬዲ ክፍያ ተፈጽሟል እና ከዚያ አኳያ የግሎባል ኮአሊሽን ሚና እጅግ በጣም የጎላ ነው።
እነዚህ የተገዙት ማሽኖች ምን አገልግሎት ይሰጣሉ? በአጭር ጊዜ ውስጥ ይሄንን ለመከላከል ምን ያህል ነው ሚናቸው የሚሆነው?
አሁን ባለው ተጨባጭ ሁኔታ በሰው ጉልበት ነው እስካሁን እየሰራን ያለነው። ነገር ግን የሰው ጉልበት ከሃይቁ እስከ ተወሰነ ርቀት ብቻ ነው የሚገባው። ከተወሰነ ማለት ጥልቀት አለው እና ጥልቀት ያለበትን ቦታ በማሽን ካልታገዝን በስተቀር እንቦጩን አጥፍተን ልንጨርሰው አንችልም እና እነዚህ ማሽኖች በቀጥታ ጣና ሐይቅ ላይ ነው የሚገቡት። በሰው ጉልበት የማይደፈረውን ቦታ እነዚህ ማሽኖች እንቦጩን እየሰበሰቡ ወደ ዳር ያስወግዳሉ። ወደ ዳር ተሰብስቦ የመጣውን ደግሞ በሚደርቅ ጊዜ በእሳት እናቃጥለዋለን። የቀጣይ እቅዳችን ከመሃል እየሰበሰቡ እነዚህ ማሽኖች ወደ ዳር ያመጡልናል እንቦጩን። የተወሰነ ቀን 2-3 ቀን እዛው እንዲቆይ እናረጋዋለን። ውሃው መጠጥ እንዲል እንዲወጣ ከዛ በኤክስካቫተር እያደረግን እየጫንን በመጓጓዣ መኪና ማስወገጃ ቦታ አዘጋጅተናል። የቀጣይ እቅዳችን ይሄንን ቦጭ ለሌላ ጥቅምም የሚውልበት መንገድም አንዱ ግሎባል ኮአሊሽን እየተመራመረበትና መረጃ እየሰበሰበበት ያለ ነገር ነው።
በቂ ናቸው እነዚህ ማሽኖች ወይስ ሌላ ማሽን ያስፈልጋል?
እንግዲህ እስካሁን ባለው ተጨባጭ ሁኔታ ለጣና ሐይቅ እስከ 10 ማሽን ያስፈልጋል ብለን ነው በጥናት የለየነው። ለጊዜው እነዚህ ማሽኖች የሚያስተነፍሱልን ነው የሚሆኑት። የህዝብ ጉልበት በቀጣይ የሚቀጥላል። ሌላ የምንሰራቸው ስራዎች አሉ። ሰው ጉልበት የማይደርስበትንና አስቸጋሪ የሆነውን ቦታ በማሽን እናስወግዳለን። ስለዚህ እስከ 10 ማሽን ያስፈልጋል ብለን በቅድ የያዝንበት ሁኔታ ነው ያለው።
እንግዲህ በኢትዮጵያ በጣም በርካታ ችግሮች ያሉበት አካባቢ ነውና የእንቦጭ አረም ጉዳይ ግን እንደተነሳ ሁሉንም አካባቢ በደቡ ተሳታፊ ያደረገ ነውና እንዴት አዩት ይሄንን እንቅስቃሴ? የኢትዮጵያኑን ርብርቡ
በጣም የሚገርም ነው። በጣም የሚደንቅ ነው። በእኛ እምነት አላማችንን ነው ያሳካ ነው። እኛ ለህዝቡ ያደረግነው ነገር እኛ እንደ መንግስት ነው የምንሰራው። ከህዝቡ የሚደበቅ ምንም ነገር ሊኖር አይገባም። አሁን ይህንን ቦጭ በተጨባጭ ካልተከላከልነው ወደፊት በጣና ሐይቅ ላይ የሚፈጠረውን ጉዳት፣ በክልሉ በአገሪቱ ኢኮኖሚ የሚከሰተውን ጉዳት ለህዝቡ በግልጽ ነግረናል። ይህም በማድረጋችን ምክንያት ህዝቡ ኦልሬዲ ችግሩን የኔ ብሎ ወስዶታል እና የኔ ብሎ ወስዶ በጣም በሚገርምና በሚደንቅ ሁናቴ ህዝቡ ከጎናችን እየቆመ እየተረባረበ ነው ያለው። የክልሉ ህዝብ ብቻ አይደለም አሁን ይህን እገዛ እያደረገ ያለው። ለምሳሌ በጣም በሚደንቅ ሁኔታ ከኦሮሚያ ክልል ወጣቶች ከ200 በላይ የሆኑ ወጣቶች ከተለያዩ የክልሉ ዞኖች የተውጣጡ ወጣቶች የጣና ጉዳይ የኔ ነው፣ ጣና ኬኛ፣ አባይ ኬኛ እያሉ መጥተው ጣና ሐይቅ ላይ ታሪክ የማይረሳው ስራ ነው ሰርተው ይሄዱ። በውጭ ሀገር ያለውም እንደዚሁ ከውጭ ሀገር ድረስ መጥተው ቦታው ድረስ ሄደው በሚችሉት አስተዋጽኦ አበርክተው ነው እየተመለሱ ያለውና ይሄ በጣም የሚገርም ነገር ነውና ከዚህ የተረዳሁት ነገር ለህዝቡ ትክክለኛ መረጃ መስጠት ከተቻለ፣ ያለውን ነባራዊ ሀቅ ሳይጨመር ሳይቀነስ መግለጽ ከተቻለና ለህብረተሰቡ ሊደግፍ የሚችልበትን አስቻይ ሁኔታ ከፈጠርንለት መቼውንም ቢሆን ወደ ኋላ እንደማይል ነው የተረዳ ነው። እና ይሄ አሁንም ቢሆን ተጠናክሮ ነው መቀጠል ያለበት። ጣናን የመጠበቅ ስራ ገና ሀሁ ብለን የጀመርነው እንጂ ዛሬ ላይ ስኬት የምናወራበት ደረጃ ላይ አይደለንም። ትልቁ ብለንኛ እንደ ውጤት የምንይዘው አጀንዳ የህዝብ አጀንዳ መሆኑን፣ ስራው የመንግስት የትኩረት አቅጣጫ የህዝቡ የትኩረት አቅጣጫ መሆኑ እና ሁሉም መረባረቡን እንደ ውጤት እንይዛለን። ግን ይሄ ወደ ዋናው ጎላችን የሚያደርሰን መንገድ እንጂ ገና አላማችንን አላሳካንም። በቀጣይ በርካታ ስራዎች አሉ።
መቼ ነው ያዛችሁት ይሄን ነገር አጠናቆ ለመጨረስና ለማጥፋት? እንግዲህ አሁን የመጀመሪያው መታወቁ ነው ያሉ ነው፣ ቀጥሎ አሁን ተጀምሯል ስራውና መቼ ጨርሰን እናጠናቀቃለን የእንቦጭን ጉዳይ እንደመድማለን ብላችሁ ያዛችሁ?
እኛ አሁን ጣናን እንታደጋለን ብለን ስንነሳ እንቦጭን ብቻ አይደለም ዋና አላማ አድርገን የተነሳ ነው። በጣና ሐይቅ ላይ በርካታ ችግሮች ነው ያሉ። ከእንቦጭ በላይ አሳሳቢው ችግር ወደ ሐይቁ የሚገባው አፈር ነው። በአፈር መሸርሸር አማካኝነት በየአመቱ ከ31 ሚሊዮን ሜትሪክ ቶን በላይ አፈር ወደ ሐይቃችን ይገባል። የሚወጣው ግን ከ3ና ከ4 ሚሊዮን በላይ አይሆንም። ስለዚህ ይህ አፈር ከላይ ከተራራው አናት ጀምሮ ወደ ሐይቁ እንዳይገባ ማድረግ እስካልቻልን ድረስ እንቦጭ ልናጠፋው አንችልም። እንቦጭ በሃይቅ ላይ የሚንሳፈፈው በውሃ ላይ የሟሙ ንጥረ ነገሮች ማግኘት አለበት። ፎስፌት ማግኘት አለበት፣ ናይትሬት ማግኘት አለበት። እነዚህ ፎስፌትና ናይትሬት እንቦጩ የሚያገኘው ከላይ ከተራራው ከጉና ተራራ ከሰከላ ተራራ ጀምሮ ከሚታጠበው ተራራ ነው ማለት ነው ወደዚህ የሚገባው። ስለዚህ ይህን ስራ መስራት አለብን። ይሄ በጣም በርካታ ጊዜ የሚፈልግ ስራ ነው። ሌላው በሃይቁ ዙሪያ እየታረሱ ያሉ ውሃ ዘል መሬቶች አሉ። ከላይ እየታጠበ የሚመጣውን አፈር እያጠለሉ ንጹህ ውሃ ብቻ ወደ ሃይቁ ሊያስገቡ ይችሉ የነበሩ ውሃ ዘል መሬቶች በአርሶ አደሩ ይታረሳሉ። አሁን የአርሶ አደሩ የገቢ ምንጭ ናቸው። በሂደት አርሶ አደሩን ከዚህ ከውሃ ዘል መሬቶች እንዳያርስ መሆን አለበት። ይህን ስታደርጊ ደግሞ ለአርሶ አደሩ አማራጭ ገቢ መፍጠር አለብን። ሊኖር የሚያስችለውን ሌላ የኢኮኖሚ እንቅስቃሴ ለመፍጠር እጅግ በጣም ብዙ ሪሶርስ ይፈልጋል፣ ሀብት ይፈልጋል። እና ጣናን ለመታደግና ለማደግ በጣም በርካታ በቢሊየን የሚቆጠር ሀብት ነው የሚያስፈልገው። ከዚህ ውስጥ አንዷ ኤሌመንት እንቦጭ ነች። ጣናን ለመታደግ እንቦጭን ማስወገድ በራሱ በቂ አይደለም። የሆነ ሆኖ ግን ፊት ለፊታችን ያለው ጠላት እንቦጭ ነው። እና እኛ እንቦጭን እንቆጣጠራለን ስንል ከሃይቁ ሙሉ በሙሉ እናጠፋዋለን ብለን አይደለም የምንነሳው። አንዴ ከተከሰተ እንቦጭ የተከሰተበት ቦታ ላይ ምንም አይነት ስራ ብትሰሪ 100% አታስወግጂውም። ግን እኛ እንደ ቅድ ያስቀመጥነው ምንድነው? ቢያንስ እንቦጭ የአርሶ አደሩን ህይወት ህልውና በሚፈታተን ደረጃ መሆን የለበትም። ቢያንስ እንቦጭ ከዚህ በፊት እንደሚኖረው 15000 20000 ሄክታር በሚሸፍን ደረጃ ሳይሆን ከ2000 እና ከዛ በታች መሆን መቆጣጠር መቻል አለብን። እንቦጭ የጀልባዎችን እንቅስቃሴ የአሳ ማጥመድ እንቅስቃሴን ማስተጓጎል የለበትም። ይህንን በሚቀጥሉት 5 ዓመታት ውስጥ እናረጋግጣለን ብለን ያስቀመጥነው።
ዶክተር በላይነህ እንግዲህ ቀደም ሲል ከአንድ አመት ወይም ከሁለት አመት በፊት ይመስለኛል በዩኒቨርሲቲ መምህርነቶ የእንቦጭ አረምን በተመለከተ የባለሙያ አስተያየት ሲሰጡ አይቻለሁ። እና በዩኒቨርሲቲ መምህርነት መስራትና ስልጣን የሚለያዩ ነገሮች ናቸው። በተለይ ደግሞ ኢትዮጵያ ውስጥ ካለው በርከት ካለ አስቸጋሪ ሁኔታዎች አንጻር በየዘርፉም በየሙያው አስቸጋሪ ይሆናል ተብሎ ይገመታል። እና በእርስዎ በኩል እንዴት ነው ከማስተማር ወደ ስልጣን ሲሄዱ ማስተማር ላይ ያሉ ቢስተካከሉ ያሏቸውን ችግሮች ወደ መፍታት ሄዱ እንዴት ነው?
እንግዲህ ብዙ ሰዎች በዚህ ጉዳይ የተለያየ አስተያየት ነው ያላቸው። ማስተማር ላይ ምርምር ላይ ያለ ሰው ወደ ኃላፊነት ሲመጣ ለመምጣት ፍላጎት የለም በብዙ በኩል የመፍራት ሁኔታ ያለ። ለእኔ ግን በጥሩ ሁኔታ ነው የተቀበልኩት። አስተማሪ ነበርኩ፣ ተመራማሪ ነበርኩ። ማስተምረው እና መመራመርበት ላይ ነገር መሬት ላይ ምንም መምሰል አለበት። ለተማሪዎቼ እነግረው የነበረውን ነገር እኔ ራሴ ለመፈጸም እድል ነው የምታገኘው። እና እኔ ያን ያክል የሚከብድ ነገር ሆኖ አላገኘሁትም። አመራር ላይ ያሉ ከኛ በላይ ያሉ ኃላፊዎችን ሀቅና እውነት በሳይንስ የተረጋገጠ ሊሰራ የሚችል ነገር ይዘሽ እስከቀረብሽ ድረስ በምንም ታምር እጅሽን ስመው የሚቀበሉሽ ሀሳብሽን አፕሪሼት የሚያደርጉ ሆኖ ነው ያገኘሁት። እና ሩቅ ሆኖ ከመፍራት ጠጋ ብሎ ከነሱ ጋር መስራት አንድ ተጨማሪ እድል ነው የምታገኘው። ስትመራመሪ፣ ስታስተምሪ እንዲህ መደረግ አለበት ብለሽ ሌሎች እንዲያደርጉት ነው የምትነግሪ። አሁን ግን እዛው ፈጻሚ ስትሆኚ አንቺ ነሽ የምታደርጊውና እዛ ሳይንሱ ላይ እንዲህ አድርጉ እንለው የነበረው አንዳንዱ የማይሆን ነገር ስንናገር እንደነበረ መሬት ላይ ያለው ሀቅ ከምንናገረው አንዳንዴ የማይጣጣም አንዳንዴም ደግሞ የሚጣጣም ሆኖ እናገኘዋለንና ነው። እና እኔ ያን ያክል አልከበደኝም። እንደገና ደግሞ ኮሌጅ ላይ ዲን ሆኜ እሰራ ስለነበረ የሰው ኃይል አስተዳድራለሁ፣ ፋይናንስ አስተዳድራለሁ፣ አካዳሚክስ አስተዳድራለሁ፣ ምርምር አስተዳድራለሁ እና የአስተዳደር እውቀት እዛም ይዤ የመጣሁት ነገር ስላለ አሁን እዚህ ቢሮ ላይ ስገባ በቀጥታ ወደ ስራ ነው የገባሁት። የመደነባበር ሁኔታ አልገጠመኝም።
እስቲ ከእንቦጭ ወጣ እንበልና ወደ አማራ ክልል ወዳለ የደን ጉዳይ እንሄድ። በአማራ ክልል ደንን በመትከል እንደሚመሰገነው ሁሉ ደኖችም ደግሞ ይጨፈጨፋሉ፣ ለእንጨት ስራ፣ ለችቡድ ፋብሪካ፣ ለተለያዩ አገልግሎቶች ይውላሉ በሚል ደግሞ ይወቀሳል፣ ይተቻል።
የአማራ ክልል የደን ሁኔታን በሁለት መልኩ ነው የምናየው። የመጀመሪያው የቆላማ ደኖች፣ በቆላማው አካባቢ ያለው የደን ሁኔታ ምን ይመስላል፣ ሁለተኛው በደጋው አካባቢ ያለው ሁኔታ ምን ይመስላል ነው። በቆላማው አካባቢ አሁን ያለው ሁናቴ የደን የመጨፍጨፍ ትሬንድ በኢንቨስትመንትም ይሁን በተለያየ ምክንያት በቆላማ ቦታዎች የደን መጠን የመጨፍጨፍና የመቀነስ ሁኔታ ነው ያለው። ወደ መተማ፣ ወደ ቋራ፣ ወደ ጃዊ አካባቢ ስነድ ለእርሻ ብሎ የወረደው አርሶ አደር ዛፉን እየቆረጠ የሚጠቀምበት ሁኔታ ነው ያለው። ይሄ በጣም አደገኛ ሁኔታ ነው። ወደ ደጋማው አካባቢ በምትመጪ ጊዜ ደግሞ በጣም የሚገርም ሁኔታ የደን መስፋፋት ነው ያለው። ለምሳሌ አዊ የሚባለውን ዞን ብንወስድ የአዊ ከ60 እስከ 70% የሚጠጋው አካባቢ በደን ተሸፍኗል። በጣም በሚገርም ሁኔታ ያርሶ አደሩ ኢኮኖሚ ከግብርና መር ወደ ደን መር ኢኮኖሚ የመቀየር ሁኔታ ተመለከቻለሽ። ወደ ምራብ ጎጃም አካባቢ ስትመጪ ቀላል የማይባል ደን እየለማ ያለበትን ሁኔታ እንመለከታለን። ወደ ምስራቅ አማራ ደግሞ ስንመጣ የተጋጋጡና የተራቆቱ የነበሩ ቦታዎችን እየተከለሉ በተፈጥሮ እንዲያገግሙ በመደረጋቸው በአጠቃላይ የደን ሽፋን እየጨመረ ነው የመጣው። እናም በአጠቃላይ አማራ ክልል ያለው የደን ሽፋን ተደምሮ ተቀንሶ በአማካይ ሲታይ የመጨመር ሁኔታ ነው ያለው። ኦልሞስት 15% አካባቢ ይደርሳል የክልሉ ደን። እንግዲህ ደን የሚባለው አሁን ባለው የአካባቢ ደንና የአየር ንብረት ለውጥ ትርጉም ከሩብ ሄክታር በላይ የሆነ ቁመቱ ከ2 ሜትር በላይ የሆነና 20% የቅርንጫፍ የካኖፒ ክሎዥር ይሉታል። እነዚህን ካሟላ ደን ነው የምንለው። እና በዚህ ሁኔታ 15% አካባቢ ይደርሳልና አበረታች ነገሮች አሉ። ነገር ግን በቆላማው አካባቢ በጣም በርካታ ስራዎች አሉብን።
የቺፑድ ፋብሪካን በተመለከተ
ምንድነው አማራ ክልል ላይ ከ1970ዎቹ ጀምሮ የለሙ በጣም በርካታ ደኖች አሉ። እነዚህ ደኖች አብዛኞቹ ጽድ እና ባህር ዛፍ ናቸው። እነዚህ ደኖች የመቆረጫ ጊዜያቸው አልፏል። ከረንት አኑዋል ኢንክሪመንት እና ሚን አኑዋል ኢንክሪመንት የሚባሉ ነገሮች አሉ። አሁን ባለው ተጨባጭ ሁኔታ እነዚህ ዛፎች ካልተቆረጡ በስርዓተ ምህዳሩ ላይ ጉዳት ያደርሳሉ፣ እድገታቸው ይቀንሳል፣ እየቆዩ በተባይ የመበላት እየበሰበሱ የመውደቅ አደጋ ነው የሚገጥማቸው። ስለዚህ ክልሉ ምንድነው ያደረገው? አማራ ደን ኢንተርፕራይዝ የሚባል አቋቁሞ እነዚህን ደኖች ለጥቅም እንዲውሉ ማድረግ፣ ራሱ አንዳንድ ፋብሪካዎችን እንዲያቋቁም ማድረግ፣ እሱ ከሚፈልገው በላይ የሆነውን ደግሞ ጨረታ በማውጣት እንዲሸጥ ማድረግ ነው።
አካባቢው ላይ እዛው ፋብሪካ አድርጎ እዛው መጠቀም አይቻልም ወደ ሌላ ቦታ ከመውሰድና ከመሸጥ?
አይ ጥሩ ጥያቄ ነው። የወደፊት የክልሉ አቅጣጫ ይሄ ነው። አሁን ባለው ተጨባጭ ሁኔታ እንጅባራ ላይ ፋብሪካ አለ፣ የጣውላ መሰንጠቂያ እንደዚህ ደኖች ደብረ ማርቆስ ላይ አለ፣ ደብረ ብርሃን ላይ አለ፣ እነዚህን አሁን አረርቲ ላይ አለ። እነዚህን ፋብሪካዎች ተቋቁሞ የደን ማቀነባበሪያ ስራ እየተሰራ ነው ያለው። በቀጣይም አሁን ደብረ ታቦር ላይ፣ ጋይንት ላይ ለማቋቋም ኦልሬዲ በሂደት ላይ ነው ያለውና የቀጣይ አቅጣጫችን እነዚህን ደኖች በሙሉ መጠቀም ነው። አሁንም ክልሉ ይሄን የሚጠቀምበት ሁኔታ ነው ያለው። ነገር ግን አሁን ክልሉ ላይ ያሉ መቆረጥ ያለባቸው ደኖች ሙሉ በሙሉ ሊጠቀም የሚችል ፋብሪካ የለንም። አሁን ስለማይኖረን እኛ እነዚህን ደኖች ለድርጅቶችም ይሁን ለግል በግልጽ ጨረታ ነው የሚሸጡትና የቺፑድ ፋብሪካ ባለቤት ሊገዛቸው ይችላል። ለማገዶ የሚፈልጋቸው ቆርጦ ለማገዶ ሊወስዳቸው ይችላል። እኛ የኛ ኦብጀክቲቭ እስከ መሸጥ ድረስ ነው። ከመሸጥ በኋላ ያለው ገዢው የሚያደርገው ነው። ነገር ግን በቂ ቺፑድ ፋብሪካ ለክልሉ ያስፈልገዋል የሚለው በጣም ትክክል ነው። ይህንንም ኦልሬዲ በሂደት ላይ ያለ አሁን በጨረታ ሂደት ያለበት ሁኔታ ነው ያለው ማለት ነው።
ዶክተር በላይነህ እንግዲህ እዚህ ስቱዲዮአችን ድረስ መጥተው ለሰጡን ማብራሪያ እጅግ አድርገን እናመሰግናለን። በእርግጠኝነት ደግሞ ወደፊት እግር ለእግር እየተከታተልን ምን ሰራችሁ ምን ደረሳችሁ እያልን መጠየቃችን አይቀርም። በጣም እግዜር ይስጥልን።
እኔም አመሰግናለሁ። በሌላ ጊዜም አገር ቤት ሆኜም የደረስንበትን ነገር ለህዝቡ መረጃ ለመስጠት በጣም ፈቃደኛ መሆኔን በዚህ አጋጣሚ መግለጽ ፈልጋለሁ።
እናመሰግናለን።
ወደ ተከታዩ ቅንብራችን እንለፍ።
ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ከመፈጸማቸውና አዲሱን ቢሮአቸውን ከመረከባቸው አንድ ቀን ቀደም ብሎ የቀድሞ ጠቅላይ ሚኒስትሮች ሻምበል ፍቅረ ስላሴ ወግደረስና አቶ ታምራት ላይኔ ከራሳቸው ዘመናትና ልምዶች እንዲሁም ዕውቀት ጋር ያነጻጸሩ አዲሱ ጠቅላይ ሚኒስትር ስለሚጠብቋቸው ፈተናዎች ከሰለሞን አባተ ጋር ባደረጓቸው ውይይቶች አስተያየቶቻቸውን ሰጥተዋል። የቀድሞ ጠቅላይ ሚኒስትር ፍቅረ ስላሴ አስተያየቶች የግላቸውን ህይወት አስመልክቶ ካካፈሉን በስተቀር በሙሉ ተስተናግደዋል። የግላቸውን በሌላ ዝግጅት ይዘን እንመለሳለን። ከአቶ ታምራት ላይኔ ጋር ካደረግነው ውይይት ቀንጨብ አድርገን ነበር ያቀረብንላችሁ። እስኪ ጥቂት ሰፋ ያለ ክፍል ደግሞ በዚህ ምሽት እናሰማችሁ። ሰለሞን ምን ላይ ነበር ያቆማችሁት?
ሲሆን በጣም ሰፊ ቃለ ምልልስ ነው ያደረግነው። በጣም ብዙ ትውስታዎቻቸውን አስተዋል። ወደፊትም የሚያስቡትና አሁንም እየሆነ ያለውን ገምግመዋል። ሁለቱም ጠቅላይ ሚኒስትሮች ምንም እንኳ የሁለቱ የቀድሞ ባለስልጣናት የጠቅላይ ሚኒስትርነት ቦታ የዋና ስራ አስፈጻሚነት ኃላፊነትና ተግባር ያልነበራቸው ቢሆኑም ለቢሮው ከነርሱ የተሻለ ቅርበት የነበራቸው ሁለት ሰዎች ብቻ ነበሩ አለቆቻቸው። እናም የሚያውቁትንና እነርሱም ራሳቸው ያከናውኑትን እየገለጹልን እያገናዘቡ ነበር የተናገሩት። አቶ ታምራት ይከተላሉ። አቶ ታምራት እንግዲህ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ሊቀመንበር ናቸው። ቀደም ሲል ደግሞ ጠቅላይ ሚኒስትር በሚሆኑበት ጊዜ ከዚህ የፓርቲ ሳጥን መውጣት መቻል አለባቸው ብለውኛል። ኢህአደግ ላለፉት 27 አመታት አቋሙንም ስሙንም እንዳልቀየረ እንግዲህ ያው ስሙ ይናገራል። አብዮታዊ ዴሞክራሲያዊ ነው፣ ማርክሳዊ ሌኒናዊ ነው ማለት ነው። እስከዛሬም ድረስ የነጻ ገበያ ኢኮኖሚን ካፒታሊዝምን አራምዳለሁ የሚል ፓርቲም ቢሆን በዚህ ሁኔታ ዶክተር አብይ አህመድ ኢትዮጵያን በአዲስ መንገድ የመምራት አቅም ችሎታ ብቃት ይኖራቸዋል ብለው ያስባሉ? አቶ ታምራ
እንግዲህ ይሄ ጥያቄ ሰፋ ያለ ጥያቄ ነው። በሁለት መልኩ አንደኛ ራሱ ሰፊ ነው፣ ሰፋ ያለ ጊዜ ይጠይቃል። ግን ከዛም በበለጠ አሁን ዶክተር አብይ የኢህአዴግ ሊቀመንበር ከሆኑ በኋላ ሊወስዷቸው የሚያስቧቸውን የፖሊሲ የአጭር ጊዜ፣ ረጅም ጊዜ የመሳሰሉ ነገሮችን ገና አልሰማንም። ስለዚህ ይሄንን ባልሰማሁበት ሁኔታ ዘርዘር ያለ ነገር ለመናገር ትንሽ ያስቸግረኛል። ነገር ግን ማለት
እውቀቱ ማለት ነገሮች አሉ።
እሺ። አዎ፣ ማለት የምችላቸው ነገሮች አሉ። አንደኛ ከራሳቸው ከዶክተር አብይ ማንነትና፣ ሁለተኛ ዶክተር አብይና ኢህአዴግ እና ዶክተር አብይና ህዝቡ በሚል ማየት የሚቻል ይመስለኛል። ዶክተር አብይ እንደማውቀው ፈሪሃ እግዚአብሔር ያላቸው ሰው ናቸው። ይሄ ለኔ በጣም 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 መሰረታዊ ነገር ነው። ከራሴ ከህይወቴም ከማውቀው ቀደም ሲልም እንዳነሳሁት ከታዘብኩት ስነሳ እኔ እንደነበርኩበት ጊዜ ያ እንደዛን ጊዜው እንዳሁኑ ሳይሆን እንደዛን ጊዜው እግዚአብሔርን አላውቅም የሚሉ ሰው አይደሉም። እግዚአብሔርን ያውቃሉ። ማወቅ ብቻም ሳይሆን በደንብ ያውቃሉ። ስለዚህ ይሄ በጣም መሰረታዊ ይመስለኛል። እግዚአብሔርን መፍራት የጥበብ መጀመሪያ ነው ይላል መጽሐፍ ቅዱስ። መጨረሻው ባይሆንም ነገር ግን የጥበብ መጀመሪያ ነው ይላል። ስለዚህ ይሄ አንድ ትልቅ ጎናቸው ይመስለኛል። በዚህ እግዚአብሔርም ይረዳቸው ይመስለኛል። ሁለተኛ የትምህርት ዝግጅታቸው ጥሩ ነው፣ በጣም ጥሩ ነው። በዚህ ስልጣን ላይ በሚወጡበት ጊዜ ያኔ እንደነበርኩት እንደኔ ሳይሆን አሁን እሳቸው በበቂ የትምህርት ዝግጅት የሚገቡ ሰው ናቸው። ይሄ ራሱ አንድ ጉዳይ ነው። ሶስተኛ በመንግስት ስራ ውስጥ ደግሞ የራሳቸውን ልምድ አካብተው ነው የመጡ።
በተለያዩ እርከኖች ሰርተዋል።
ከታች ተነስተው በተለያዩ እርከኖች ውስጥ ገብተው የመንግስት ስራ ምን እንደሆነ አይተው ከመንግስትና ከህዝብ ጋር በሚያገናኙ ጉዳዮች ላይም አልፈው የመጡ ስለሆኑ ይሄ ራሱ አንድ አወንታዊ ጉዳይ ይመስለኛል፣ ለቦታው በጣም የሚያስፈልግ። አራተኛው ጉዳይ እና በጣም ደግሞ ከመሰረታዊዎቹ አንዱ የሆነው ጉዳይ እስከዛሬ ከሚናገሩት ከሚሰጧቸው መግለጫዎች በስብሰባም በግልም እንዲሁ በመስሪያ ቤታቸውም ውስጥ ከሚሏቸው ነገሮች ስነሳ ኢህአዴግ አሁን ከያዘው ራዕይ የተለየ ራዕይ ያላቸው ሰው ናቸው። የእሳቸው የሚያስቡት ነገርና ሳቢያቸውና ራዕያቸውና አሁን ኢህአዴግ የያዘው ራዕይ አይገናኙም። ኢህአዴግ ውስጥ ያደጉና የኖሩ ቢሆኑም ፎርቹኔትሊ እንደ መልካም ሁኔታ ሆኖ እሳቸው የኢህአዴግን አሰራርና ርዕዮተ ዓለሙን ተረድተውት ይሄ ነገር አያዋጣም ያሉ ይመስለኛል። ካነጋገራቸው ከመግለጫዎቻቸው ስነሳ ይሄ ሌላ ጉዳይ ነው። ሌላው አምስተኛው ነገር ከኦህዴድ በአጠቃላይ ሰሞኑን ባለፉት ወራት ስንሰማቸው ስናያቸው ከነበሩ ነገሮች ስነሳ ደግሞ ዝርዝሩን ባላውቅም በአጠቃላይ ከነጻነት ጋር የቆሙ ይመስላሉ። እንደዛ አይነት ነው ሁኔታቸው። የለማ ቡድን እየተባለ ይጠራ የነበረው ቡድን የዛ አይነት ጉዞ የጀመረ ነው የሚመስለው። ይሄ ነጻነት ደግሞ ከድርጅቱ ከኢህአዴግ የዴሞክራሲያዊ ማዕከላዊነት እኔ በኋላ በታዘብኩበት ጊዜ ማለት ወደ በደንብ በተረዳሁበት ጊዜ የባርነት ሰንሰለት የምለው መጀመሪያ ግን እኔም ራሴ አምንበት የነበረው ዴሞክራሲያዊ ማዕከላዊነት ለመውጣት የሚፈልጉ ናቸው ዶክተር አብይና የእሳቸው ቡድን የኦህዴድ ቡድን። እነኚህ አምስት ጉዳዮች በአጠቃላይ አሉ። እንግዲህ አሁን ጥያቄው እኚህ ሰው ከኢህአዴግ አንጻርና በአጠቃላይ ደግሞ አሁን ካለው የህዝቡ እንቅስቃሴ አንጻር እንዴት ይሆናሉ ነው። የኔም አሁን ትልቁ ጥያቄ ይሄ ነው። ከኢህአዴግ አንጻር ያልኩበት ምንድን ነው፣ ዶክተር አብይ በራሳቸው ርዕዮትና በራሳቸው የተለየ ርዕዮተ ዓለምና ወይም ደግሞ ራዕይና በኢህአዴግ ራዕይ መካከል ቆመዋል። አሁን ዶክተር አብይ በኢህአዴግ የባርነት ሰንሰለት በሆነው ዴሞክራሲያዊ ማዕከላዊነትና በነጻነት መካከል ቆመዋል። አሁን ዶክተር አብይ ኢህአዴግ ውስጥ ባለው ያረጀ ያፈጀ በሳይንሱ ዓለም ኤንትሮፒ ይሉታል እየሞተ እየበሰበሰ ባለ ድርጅት እኔም ሰዎችን ማለት አይደለም ድርጅቱን ማለት ነው። በብዙ ምክንያቶች የበሰበሰ ያለውን ድርጅት ራሱ ያደግም በስፍሰናል ብሎ የተናገረበት አመነው ማላመነው መሐከልና ሁኔታውና ጊዜው በሚጠይቀው አዲስ ድርጅት እና ድርጅታዊ አሰራር መሐከል የቆሙ ሰው ሆነዋል። ዶክተር አብይ በኦሮሞ ብሔረተኝነትና በነገራችን ላይ ይሄንን ሳነሳ እኔ ዶክተር አብይ ከኦሮሞ ብሔር መጡ ወይም ከሌላ ብሔር መጡ ጉዳይ አይደለም፣ እሱ አይደለም ጥያቄ። ነገር ግን በነበሩበት ኦህዴድ ምክንያት በኦሮሞ ብሔረተኝነትና በኢትዮጵያ ብሔረተኝነት መሐከል የቆሙ ሰው ሆነዋል።
በኢትዮጵያ ሀገራዊነት
አሁን ኢትዮጵያ ናሽናሊዝም መሐከል የቆሙ ሰው ሆነዋል። እዚህ መሐከል ነው አሁን የሚገቡትና የሚቆሙት። ይሄ ውጥረት ነው ያለው አሁን በሳቸው አመራርና በሁኔታው መካከል። ይሄንን እንዴት ይፈቱታል የሚለው እንዳልኩት ቀደም ሲል እሳቸው ከሚናገሩትም ከሚሰጡትም የፖሊሲ አቅጣጫቸው ምን ሊሆን እንዳሰቡ ከምንሰማው የምናየው ይሆናል። ነገር ግን ይሄ ቅራኔ ይሄ ውጥረት ቀላል ውጥረት አይደለም። ቀላል ውጥረት የማይሆነው ምንድነው? ምርጫ ያለው በጣም አስገዳጅ የሆነ ምርጫ ያለው ስለሆነ ነው። ወይ ድርጅቱ ኢህአዴግ ራሱ ርዕዮተ ዓለሙን ለውጦ ወይም ደግሞ እሳቸው ይሄንን የኢህአዴግን ፖሊሲዎች የፖለቲካ መስመር አሰራሩና ርዕዮተ ዓለሙን ለመለወጥ ምክንያት ሆነው ድርጅቱም ከበሰበሰበት ወጥቶ እንደገና አገግሞ አዲስ ኦርደር አዲስ ስርዓት አሁን ቀውስ ውስጥ ነው ያለው ድርጅቱ። ከቀውስ ሁለት ነገር ሊመጣ ይችላል። ከቀውስ መበታተን ሊመጣ ይችላል ጭራሽ መሞት፣ ወይም ደግሞ ከቀውስ ኦርደር ሊመጣ ይችላል
ፈውስ
ሊመጣ ይችላል። እና ይሄንን እንዴት ሊያረጉ ይችላሉ አንድ ጥያቄ ነው። በብሔረተኝነት በኦሮሞ ብሔረተኝነትና በሌላውም አይነት ብሔረተኝነት መሐከልና በኢትዮጵያ ብሔረተኝነት መሐከል ደግሞ ባለው ውጥረት መሐከል ምን ሊያርጉ ይችላሉ ሌላው ጥያቄ ነው። የድርጅቱን የዴሞክራሲያዊ ማዕከላዊነት አሰራር ከተከተሉ ችግር ውስጥ እንደሚገቡ ግልጽ ነው። ነገር ግን ይሄንን የማይከተል ወይም ይሄንን ደግሞ ቀስ በቀስም ይሁን ወዳውኑም ይሁን ይሄ እንግዲህ ሌላ ጥያቄ ነው። ለመለወጥ የሚያስችል ሁኔታ እንዴት ይፈጥራሉ ሌላ ጥያቄ ነው። ውጥረቶቹ ግን እነዚህ ናቸው። በዚህ መሐከል የቆሙ ሰው ናቸው። እንደዚህ አይነት ሁኔታ በሚፈጠርበት ጊዜ እዚህ አይነት የምርጫዎችና የቴንሽኖች የውጥረቶች መሐከል የሚቆም በሳይንሱ ካታሊስት የሚሉት አይነት ሰው ናቸው አሁን የሚመስሉኝ። ካታሊስት ራሱ ያለበትን ሁኔታውን ሳይለውጥ ሌሎችን እንዲለወጥ የሚያደርግ አካባቢውን እንዲለወጥ የሚያደርግ ሚና የሚጫወት ነው። አሁን ዶክተር አብይ አንድ ማቀውና የሚሰማኝ ነገር ምንድነው? የራሳቸው ራዕይ ያላቸው ስለሆኑ ከዚህ ራዕይ በቀላሉ ያፈነግጣሉ ወይም ደግሞ ለዚህ እየወደቀ ላለው ወይም ደግሞ እየበሰበሰ ላለው የኢህአዴግ ራዕይ እጅ ይሰጣሉ ብዬ አላስብም። ነገር ግን ደግሞ ቀላል አይደለም። በጣም ከባድ በጣም ፈታኝ መንገድ እንደሚሆን ደግሞ አውቃለሁ።
ለመሆኑ እንደ ስራ አስፈጻሚው አካል መሪ እንደ ካቢኔው መሪ ያ ደግሞ ሆኖ ያለ እንደ ኢህአዴግም ሰው ነጻነት ይኖራቸዋል እነዚህን የሚሏቸውን ስራዎች ለመስራት የሚል ሐሳብ አሉት አቶ ታምራት?
እኔ በነበርኩበት ጊዜና አሁን እሳቸው ባሉበት ጊዜ የነበረው የጠቅላይ ሚኒስትርነት ህጋዊው ይሄ ተግባራዊው ማለቴ ሳይሆን ህጋዊው የሆነው ስልጣን ይለያያል። እኔ በነበርኩበት ጊዜ የካቢኔው ማለት የሀገሪቱ ቺፍ ኤግዚክቲቭ ፕሬዝዳንቱ ነው የነበረው አቶ መለስ ነበር በህግም ማለት ነው። እኔ እንደ ምክትል አይነት ሮል ነው የነበረኝ። ከዛ በኋላ እንደምታውቀው ስርዓቱ ተለውጦ ጠቅላይ ሚኒስትሩ ቺፍ ኤግዚክቲቭ የሆነበት አይነት ህገ መንግስት ነው የወጣው። አሁን እንግዲህ እሳቸው የሚገቡት እንደ ቺፍ ኤግዚክቲቭ ነው ቢያንስ በህግ ማለት ነው።
ዋና ስራ አስፈጻሚ ነው። ህገ መንግስቱም እንደሱ ነው የሚለው
በዋና ስራ አስፈጻሚነታቸው ደግሞ የወታደሩም ጠቅላይ አዛዥ ናቸው፣ የደህንነቱም የበላይ ናቸው። ደህንነቱ በቀጥታ የሚመራው እና የፈጠሪነቱ ለእሳቸው ነው። ይሄ ስልጣን አላቸው በህግ ደረጃ። ኢህአዴግን እንደምናውቀው ግን ይሄንን ስልጣን ዴሞክራሲያዊ ማዕከላዊነት በሚባለው አሰራር ቀፍድዶታል። እንደዛም አድርጎት ነው የኖረው።
እሱ ነው ጥያቄ።
የሰሞኑ ስብሰባዎች እንኳን እንደሚያሳዩን ፓርቲው ነው መጀመሪያ የሚወስነው። ፓርቲው ከወሰነ በኋላ በመንግስት የሚሰራው ስራ አለቀ ነው የሚባለው። ምንም ጥያቄ የለውም። መጀመሪያ በፓርቲው ይወሰናል። ፓርቲ ውስጥ የተባለውን የዴሞክራሲያዊ ማዕከላዊነት መርህ መሰረት በመንግስት ውስጥ ያሉት ያስፈጽማሉ። ቅድም እንዳልኩት እንግዲህ ትልቁ ፈተና አንዱ ከፈተናዎቹ አንዱ ይሄ ነው። አሁን እሳቸውን የሚጠብቃቸው።
አቶ ታምራት ላይንና አንተን ሰለሞንን እናመሰግናለን። እንግዲህ የዚህንም ሙሉ ክፍል በፌስቡክ ገጻችንና በዌብሳይታችን ላይ ማግኘት ይቻላል። እያስተናገድናችሁ ያለነው ጽዮን ግርማና
ሰለሞን አባተንን። ወደ ተከታዩ ዝግጅታችን እንሸጋገር።
ፌስቡክና የገባበት ጣጣ።
ከባለቤቱ ፈቃድ ውጪ ለሌላ ሰው ሊተላለፍ የማይገባው የግል መረጃ ከፌስቡክ ተወስዶ ለሌላ ድርጅት መሰጠቱ የፌስቡክ መስራቹንና ባለቤቱን ማርክ ዙከርበርግን ባለፈው ሰሞን በዩናይትድ ስቴትስ የተወካዮች ምክር ቤት ለሁለት ቀናት እንዲመረመር አድርጎታል። ከማህበራዊ ሚዲያ አውዶች አንዱና ግዙፉ የሆነውን የፌስቡክ መስራች ይህ የህዝብ እንደራሴዎች የጥያቄና መልስ ምርመራ ወዴት ያደርሰው ይሆን? ጉዳዩ ለኢትዮጵያውያን ተጠቃሚዎችስ የሚሰጠው አንድምታ ይኖር ይሆን? የሚሉ ጥያቄዎችን አንስታ ጽዮን ግርማ በኦሬገን ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ የፒኤችዲ ጥናቱን በማገባደር ላይ የሚገኘውን አቶ እንዳልካቸው ጫላን አነጋግራለች። ቀጥሎ ይቀርባል።
አቶ እንዳልካቸው ጫላ፣ እንግዲህ በመጀመሪያ ለቃለ ምልልስ ፈቃደኛ በመሆንህ እናመሰግናለን። አሁን በኦሬገን ዩኒቨርሲቲ ከምታደርገው የዶክትሬት ዲግሪ ጥናት በተጨማሪ ከማህበራዊና ከዲጂታል ሚዲያ ጋራ በተያያዘ በርካታ ጥናቶችን ታደርጋለህና እንግዲህ ለዛሬ በመግቢያው ወደ ጠቀስነውና የፌስቡኩን መስራች ማርክ ዙከርበርግን ወደ ዩናይትድ ስቴትስ የህግ አውጪዎች ፊት ወዳቆመው የሰዎችን ግላይ መረጃ ሳያውቁት ለሌላ ወገን እንዲወሰድ ተደርጓል ወደ ተባለው እንግዲህ ካምብሪጅ አናላቲካ ወደ ተባለው ተቋም ተወስዷል። ያ ተቋም ወስዶታል ወደ ተባለው ጉዳይ እንሂድ። ምንድነው ማርክ ዙከርበርግን እዛ ያደረሰው ጉዳይ?
የዩናይትድ ስቴትስ ኮንግረስ ያደረሰው ዋናው ጉዳይ ፌስቡክ ከተመሰረተ ጀምሮ በተለያየ ጊዜ ፌስቡክ ተጠቃሚዎች የፌስቡክ አካውንት በሚከፍቱበት ወቅት ተስማምተው የሚገቡበት ስምምነት አለ። እነኚህ ስምምነቶች ምንድናቸው? ይሄን የፌስቡክ አገልግሎት ሳገኝ ስጠቀም ፌስቡክ ከኔ የሚፈልገው ነገር ምንድነው? የግል መረጃዬ። ለምሳሌ ፌስቡክ ላይ በሆንኩበት ወቅት ፌስቡክን መጠቀም ከጀመርኩበት ጊዜ ጀምሮ ያሉ የተለያዩ የገጽ ያላቸው ለምሳሌ የንግድ ተቋማት ሊሆኑ ይችላሉ፣ የስፖርት ክለቦች ሊሆኑ ይችላሉ፣ ወይም የፖለቲካ ድርጅቶች ሊሆኑ ይችላሉ። እነሱ በሙሉ የፌስቡክ ገጽ አላቸው። እነሱ የሚጽፉትን የሚናገሩትን ማንኛውም እኔ በኔ ዙሪያ ላይ የተመረጡ ወይም ጀነሬት የተደረጉ ዳታዎችን ጠቅልሎ ይይዛል ማለት ነው። እንግዲህ ይሄ አንድ ዳታ ነው ማለት ነው፣ ወይም ደግሞ ነጥብ ነው። ይሄን ነጥብ ተጠቅሞ ፌስቡክ በጣም ብዙ በቢሊዮን የሚቆጠሩ ተጠቃሚዎች ያሉት ድርጅት ነውና ይሄንን ሰብስቦ ለሶስተኛ ወገን ይሰጣል ማለት ነው። ካምብሪጅ አናሊቲካ የሚባለው የፖለቲካ ካምፔን አድቮኬሲ የምክር አገልግሎት የሚሰጥ ነው።
ማርክ ዙከርበርግ ይሄንን ሲጠየቅ ይሄን ጉዳይ ከፌስቡክ ፈቃድና አውቅና ውጪ ካምብሪጅ አናሊቲካ እንዳደረገው ነው ጠቅሶ ሲከራከር የነበረው።
አዎ፣ ይሄ እንግዲህ ካምብሪጅ ከፌስቡክ ፍቃድ አልሰጠውትም ይላል፣ ካምብሪጅ አናሊቲካ ፍቃድ አለኝ ይላል። ግብ ግብ ላይ ናቸው። እንግዲህ ማርክ ዙከርበርግ በዚህ በሁለት ቀን በነበረው ሂሪንግ ላይ ወይም ደግሞ ጥያቄና መልስ ላይ ሲመልስና ሲጠየቅ የነበረው ነገር ምንድን ነው? በመጀመሪያ ደረጃ እንግዲህ ከዚህ በኋላ ፌስቡክ እስከ ዛሬ ድረስ ፌስቡክ ራሱን እንደ ሚዲያ ተቋም አይደለም የሚያየው። መተዳደሪያ ሕጉም እንደ ሚዲያ አልነበረም፣ እንደ ፕላትፎርም ነው ወይም ደግሞ አእማድ ነው ብዬ ነው ወደ አማርኛ የመለስኩት።
የቴክኖሎጂ ተቋም ነው፣ የቴክኖሎጂ ድርጅት ነው፣ የሚዲያ ቅርጽ የለውም
ይላል። አዎ። እና መተዳደርም ያለብን በሚዲያ ህግ ሳይሆን በቴክኖሎጂ ተቋም ህግ ነው መተዳደር ያለብን ይላል። እና ራሳችንን በራሳችን ማስተዳደር እንችላለን ይላል። የካምብሪጅ አናሊቲካ ጦስ ብቻም ሳይሆን ሌሎችም ብዙ ጦሶች አሉት። ፌስቡክ ያለ ፌስቡክ ፍቃድ ብዙ የተለያዩ መተግበሪያ አበልጻጊዎች ወይም ደግሞ የአፕሊኬሽን ዴቨሎፐርስ ያለ ፌስቡክ እውቅና የሰዎችን ዳታ ይወስዳሉ። የሰዎችን ፌስቡክ ላይ ያላቸውን ዳታ ይወስዱና ለተለያዩ የማስታወቂያ ሰራተኞች እንደ ሽያጭ ያቀርባሉ። ያ ትክክል አይደለም፣ ህገወጥ ነው። አንደኛ የሰዎችን ፕራይቬሲ ወይም ግላዊነት የሚጋፋ ነው። ያለ እውቅናቸው ያለ ስምምነታቸው ለሶስተኛ ወገን ዳታ ይሸጣል ይላል። ያ አንድ ነው። ሁለተኛ እንግዲህ Facebook በተለያዩ ሰዎች ጥቅም ላይ ይውላል። በተለይ ደግሞ 2016 የአሜሪካ ምርጫ በኋላ ብዙ ሰዎች ከሌላ ሀገር በተለይም ደግሞ ከራሽያ አሜሪካ ምርጫ ላይ ተሳትፈዋል ወይም ደግሞ ገብተዋል ብለው ስለሚያምኑ ይሄንንም ነገር አመቻችቷል። በFacebook እውነተኛ ያልሆኑ ሰዎች የሐሰት ስማቸውን በመጠቀም ወይም ደግሞ በማስተዋቂያ በመግዛት ከፌስቡክ ራሱ ምክንያቱም ፌስቡክ አሁን የማስተዋቂያ ስራም ይሰራል። ስለዚህ ማስተዋቂያ በመግዛት ፔጆቹ ወይም ገጾቹ እውቅና እንዲያገኙና ብዙ ተከታይ እንዲያፈሩ ተጠቅመውበታል። በዛም ያመከሰብ በዘር በቋንቋ በሃይማኖት ከፋፍሏቸዋልና በሚፈልጉት የፖለቲካ ፓርቲ ተባብረው እንዳይሰጡ አድርጓቸዋል የሚል ወንጀል አይቀርብበታል። ስለዚህ ለሶስተኛ ወገን አገልግሎት ይውላል ይላል። እና በዚህ ምክንያት ነው ወደ ዩናይትድ ስቴትስ ኮንግረስ ቀርቦ ይሄን ማብራሪያ የሰጠው።
እንግዲህ በዚህ ጥያቄና መልስ ላይ የድርጅቱ መስራችና ባለቤት ማርክ ኃላፊነቱን እንደሚወስድ ገልጾ ይቅርታን ጠይቋል። በሌላ በኩል ደግሞ ከምክር ቤቱ አባላት እንዲያለ ይቅርታን በመደጋገም እንደመጠቀሚያ ያደረከው ነው የሚል ትችት እዛው ተሰንዝሮበታልና እዛው ጋር ለትችት ከተዳረገ ይቅርታው ወደም ይወስደው ይመስላል።
እኔ እንግዲህ ይመስለኝ እንግዲህ እሱም በተደጋጋሚ በሁለቱም ቀን ጥያቄና መልስ ተረዳውት ከዛም በኋላ በወጡ መረጃዎች ባየሁት ነገር መጀመሪያ ከዚህ በኋላ Facebook እንደ ቴክኖሎጂ ተቋም ሳይሆን እንደ ሚዲያ ተቋም እንዲታይ በዛም መሰረት በህግ እንዲተዳደር ለምሳሌ በፌስቡክ ላይ የሚነገሩ ማስታወቂያዎች እሱም ፍቃደኝነቱን ገልጿል። በመንግስት ቁጥጥር ስር ለመግባት ሲያገር ባሉ ተቋማት አትሊስት ቁጥጥሩ እንዲደረግብኝ ፍቃደኛ ነኝ። እኔ ብቻም ሳልሆን ሌሎችም የቴክኖሎጂ ተቋማት፣ ሌሎች የማህበራዊ ሚዲያ ተቋማት ለምሳሌ ትዊተር፣ ጉግል፣ ማይክሮሶፍት፣ ሌሎችም እና አማዞን ሁሉም የቴክኖሎጂ ተቋማት ናቸውና እነሱም በሚዲያ ህግ ቁጥጥር ስር እንዲገቡ ፍቃደኛ ነኝ በኔ በኩል ብሎ ተናግሯል።
ይሄ ነገር ወደ ኢትዮጵያን በኢትዮጵያም የፌስቡክ ተጠቃሚዎች ቁጥር በየጊዜው እየጨመረ ነውና ይሄ ማርክን በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት ፊት ያቆመው ጉዳይ ለኢትዮጵያውያን ተጠቃሚዎች የሚሰጠው አንደምታ ይኖር ይሆን?
ይኖረዋል። እንግዲህ ኢትዮጵያ ውስጥ ፌስቡክ ባለ ሁለት ስለት ቢላዋ ነው ማለት ይቻላል። በተለይ ደግሞ ምንም የመረጃ ስርጭት በመንግስት ቁጥጥር ስር ስለዋለ ኢትዮጵያ ውስጥ ብዙ የመረጃ ስርጭት ስለሌለ፣ ብዙ የሚዲያ አውታር ስለሌለ ፌስቡክ ይህን እየተካ በርካታ የመረጃ ምንጭ ሆኗል እና ጥሩ ጥቅም ይሰጣል። እና ፌስቡክ ኢትዮጵያ ውስጥ ብልቅ ስራ ይሰራል። መረጃ ስርጭትን ያፋጥናል። ሰዎች ስለሀገራቸው እንዲያውቁ ያደርጋል። ከዛ በተጨማሪ ደግሞ ይሄ እንግዲህ ፖለቲካውን በተመለከተ ነው። ማህበራዊ ትስስርም ፈጥሯል። ከወዳጅ ዘመዶቻቸው ጋር በስልክ ይገናኛሉ። ሜሴንጀር፣ ዋትስአፕ በፌስቡክ ስር ያለ ሌላ መተግበሪያ ሶፍትዌር አይነት ነው። ስለዚህ ፌስቡክ በርካታ ጥቅም አምጥቷል ማለት ነው። አንዱ ስለት ይሄ ነው። ሁለተኛው ስለት ግን ምንድነው? ይሄ በአሜሪካም በሌላም ሀገር የሆነ ያም ያለ ነገር ነው። የሐሰት ስም በማውጣት ምንም ተጠያቂነት የሌለበት መረጃ ስርጭት ስርዓት ውስጥ ይገባል። የሐሰት ዜና ይስፋፋል እና ይሄም ትልቅ ጉዳት ያመጣል። የእርስ በርስ መተማመንን ይቀንሳል እና ማህበረሰባችንን ለአደጋ ያጋልጣል ማለት ነውና ይሄ ሌላው ስለት ነው። በተለይ ደግሞ በዚህ በኩል ያለው ነገር የሚከፋው ምንድነው? ኢትዮጵያ ውስጥ ያለው የመረጃ ስርዓት በመንግስት ቁጥጥር ስር ብቻ ስለሆነና ብዙ ሰዎች የመናገር ነጻነት ስለሌላቸው ቢኖራቸውም እየፈሩ ስለሚናገሩ ጭፍኑ የሚነገሩ መረጃዎች እንደዚህ በጭቆና ውስጥ ያሉ መረጃዎች እንደ ፌስቡክ ያለ የመገናኛ መንገድ ለክፉ ዓላማ ሐሰት ዜናዎችን፣ የጥላቻ ንግግሮችን ለማዋል ይጠቀሙበታል ማለት ነው።
ምክንያቱም እንግዲህ ሰዎች በዋና ጉዳዮች ላይ እንዲያተኩሩና እነዚህን የጥላቻን ስድብ አዘል ነገሮችን አንድን ማህበረሰብ ወደ ተለያየ ነገር ወደ ተለያየ አቅጣጫ የሚመሩ ነገሮች ላይ ቁጥጥር ማድረግ ይችላል የሚል ነው እንግዲህ የመሰለኝ ሐሳብ።
እንደዛ ለማለት ነው። በትክክል አስቀምጠሽዋል።
ምንድነው የሚሆነው ቀጣዩ ከዚህ በኋላ የፌስቡክ ጉዳይ?
አሁን ፌስቡክ ራሱ ገንዘብ የመደበበት ኮሚሽን ያደረገው ጥናት ይካሄዳል። በተለይ በዚህ በሁለት አመት ውስጥ ፌስቡክን በመጠቀም ምን ያህል የፖለቲካ ተጽዕኖ እንደመጣ ሊለካ የሚችል ጥናት ራሱ ፌስቡክ አድርጋለሁ ብሏል። እሱ ትልቅ ነገር ነው። ከጥናቱ እንግዲህ ተነስተው ምን ሊደርሱ እንደሚደርሱበት ነገር አለ። ሌላው እንግዲህ ከ9 ሚሊዮን የማያንሱ መተግበሪያ ሶፍትዌሮች ወይም ደግሞ አፕሊኬሽኖች ፌስቡክ ላይ አሉ። እነኚህ ለቅመን እናወጣቸዋለን። ገና የትኞቹ ህጉን እንደጣሱ የትኞቹ ህጉን እንዳልጣሱ ለቅመን እናወጣቸውና ያለ ፍቃድ የሰውን መረጃ የሚሰበስቡትን ከፌስቡክ ገጽ ላይ እናባረራቸዋለን የሚል ነገር ተናግሯል። ይሄም ጥሩ እርምጃ ነው። ከዛ በተጨማሪ እንግዲህ ሬጉሌት ለመደረግ ወይም ደግሞ በሚዲያ ህግም ቢሆን ወይም በሌላም ህግ ቢሆን በመንግስት ሬጉሌት ለመደረግ ፈቃደኞች ነን እንድቆጣጠራቸውና ይሄም ትልቅ እርምጃ ነው።
በጣም አመሰግናለሁ እንዳልካቸው ጫላ በኦሬገን ዩኒቨርሲቲ የጋዜጠኝነትና የኮሙኒኬሽን ዶክትሬት ጥናት በማገባደድ ላይ ገኘው ለቃለ ምልልስ ፈቃደኛ ሆነ ስለአብራራህልን እናመሰግናለን።
እኔም አመሰግናለሁ ሲሆን
ሲሆን አመሰግናለሁ አንቺንም እንዲሁም ያነጋገርሽውን እንግዳሽን እንዳልካቸውንም። እንግዲህ የተከበራችሁ አድማጮች እናንተም እንድትሳተፉ አስተያየቶቻችሁን እንድትሰጡን ጋብዛለን። በማህበራዊ ሚዲያም በተለይ ደግሞ ፌስቡክ እና ሌሎችም የማህበራዊ ሚዲያ አውዶች ለእናንተ የሚሰጧችሁን ትርጉም አንስታችሁ እንድትወያዩም መድረኩን ክፍት አድርገናል። ዝግጅታችን ወደ መጠናቀቁ ነው። የተከበራችሁ አድማጮች እንግዲህ እስከማጠቃለያው
ከጌቴ አንለይ የቀይ ጥቁር
ጠይ
አይም ጋር እንታወቅ ያደንጉ ወዲ ከባድ አታንም ትቡከንታ ያስገባ ተራሜታ ያስገባ ተራሜታ
አድማጮች አሁን የዜና ማጠቃለያ እናነባለን። የሰሜን ኮሪያ መሪ ኪም ጆንግ ኡን ሀገራቸው በመጪው ግንቦት ወር ላይ የኒውክሌር መሳሪያ የምትሞክርበትን ቦታ ስትዘጋ እንዲመለከቱ የደቡብ ኮሪያና የዩናይትድ ስቴትስ ጋዜጠኞችን የመጋበዝ እቅድ እንዳላት የደቡብ ኮሪያ ባለስልጣኖች ዛሬ ገለጹ። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ፖምፔዮ ዛሬ እስራኤል ገብተዋል። ከኢራን ጋር የተደረገው የኒውክሌር ስምምነት አሜሪካ በምትፈልገው መንገድ ካልተስተካከለ በስተቀር የዩናይትድ ስቴትስ ፕሬዚደንት ትራምፕ ሊሰርዙት አቅደዋል ብለዋል። የውጭ ጉዳይ ሚኒስትርነቱን ስልጣን ከተረከቡ ወዲህ የመጀመሪያ የውጭ ሀገራት ጉብኝታቸው እንደሆነ ተገልጿል። የናይጄሪያ ፕሬዚደንት መሐመዱ ቡሃሪ ነገ ሰኞ ዋሽንግተን ውስጥ ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ይነጋገራሉ። ሁለቱ መሪዎች ስለ አሸባሪነት አደጋና አፍሪካ ውስጥ ላለው የኢኮኖሚ እድገት ይነጋገራሉ ተብሎ ይጠበቃል። ናይጄሪያ ወደ 200 ሚሊዮን የሚጠጋ ሕዝብ እንዳላት ተገልጿል።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አብረናችሁ የቆየነው ጽዮን ግርማና
ሰለሞን አባተ ነን። ከኛ ጋር ስላመሻችሁና አመሰግናለን። ሰላም
በደህና ደሩ።